Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ፕሬዚዳንት ዶናልድ ትራምፕ አዲስ ፕሬዚዳንታዊ የኢሚግሬሽን ማዘዣ ፈረሙ።
ለመሆኑ እነኚህ የፕሬዚዳንቱ ትዕዛዞች ማንን ይመለከቱ ይሆን?
አንደኛ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት አልፈው ጉዳያቸው ሳይሳካላቸው ቀርቶ ነገር ግን ወንጀል ስለሌላቸው ሊሆን ይችላል ወይንም በተለያየ አጋጣሚ ሊሆን ይችላል ከሀገር ውስጥ ያልተባረሩ ሰዎች ምናልባት በአመት አንዴ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖሩ አሉ። ለእንደነኝህ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው።
በዓለም አቀፍ ሕግ መሰረት አንድ ሰው ጥገኝነት ካገኘ ቤተሰቡን በቅድሚያ ቶሎ አምጥቶ ከቤተሰቡ ጋር አንድ ላይ ሆኖ እንዲኖር የአሜሪካ መንግስት ብቻ ሳይሆን የዓለም አቀፉ የሬፊጂ አግሪመንት የሚደነግገው ነው። ያንን ማፋጠን ላይ ነው የእያንዳንዱ ሀገር ግዴታ የገባው። አሜሪካ እንደውም በጣም ብዙ ስደተኞችን ያስጠጋች ሀገር ናት። አሁን ግን ያንን ቁጥሩን ብቻ መቀነስ ሳይሆን ለ180 ቀን በሯን ዘጋት ማለት ነው። አሜሪካ ከዚህ በፊት የወጡትን ህጎች በጥብቅ መተርጎ
በህግ ደረጃ የተለወጠ አዲስ ነገር የለም፣ ግን በአሰራር አንዳንድ ለውጦችን ትመለከታለህ። ለምሳሌ አሜሪካ ወደዚህ በተለይ በመኪና ወይም በአውቶቡስ ወይም በባቡር ሻገር ስደተኝነት ለመጠየቅ ከሆነ ካናዳ ውስጥ ቤተሰብ እዚህ ካናዳ ከሌለህ በስተቀር የካናዳ መንግስት አይቀበልህም ነበረ። አሁን ግን የካናዳ ድንበር ላይ ላላ የማድረግና ስደተኞች እንዲገቡ የመፍቀድ ሁኔታ ታይቷል።
የመጀመሪያዋ የጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የህግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው።
ሁለተኛው አቶ ፍጹም አቻሜለህ በዋሽንግተን ዲሲ እና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ጉዳይ ዙሪያም ለረጅም ጊዜ ያገለገሉ ናቸው።
ሶስተኛው ድምጽ ደግሞ የአቶ ተክለ ሚካኤል አበበ ነው። በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው።
በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና ይከተላሉ በሚል የሚጠበቁ ለውጦች
የብዙዎችን ይልቁንም በሚሊዮኖች የሚቆጠሩ በዩናይትድ ስቴትስ የሚኖሩ ነገር ግን መኖሪያ ፈቃድ የሌላቸውና
ሌሎችን የሚያሳስቡ ጉዳዮች ዛሬ በራዲዮ መጽሔት በጥልቀትና በቅርበት ይፈተሻሉ።
የአገርና የሕዝብ ቅርሶች አያያዝ
ንጉሴ አክሊሉ በአዲስ አበባው መስኮት ከሚያሰማን ውስጥ ናቸው።
ስነ ግጥምና ሌሎች የመጽሔት መሰናዶዎች የአየር ቆይታችን እንደፈቀደልን ይቀርባሉ።
ለአሁኑ ግን ዕለቱ እሁድ ቀኑ መጋቢት 5/2009 ዓ.ም ነው።
ጤና ይስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ የራዲዮ መጽሔት ታዳሚዎቻችን።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበንን ንጉሡ ታምሬ እያቀነባበ ተባበረልን። እስከ ዝግጅቱ ፍጻሜ ከምሽቱ 4 ሰዓት አብረናችሁ እናመሻለን።
የሰዓቱ የዓለም ዜና ይቀድማል።
ተመልሰን እንመጣለን።
እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ከአዲስ አበባ ወጣ ብሎ በሚገኘው ቦታ ላይ ግዙፍ የቆሻሻ ክምችት በመደርመሱ ስለደረሰው አደጋ የአዲስ አበባ ከንቲባ ድሪባ ኩማ ለአገር ውስጥ የመገናኛ ብዙሃን በሰጡት መግለጫ አብራርተዋል።
ተከሰተው እጅግ አሳዛኝና አስደንጋጭ አደጋ እስካሁን ድረስ ባለን መረጃ 46 ሰዎች ህይወት አልፈዋል። ከነዚህ ውስጥ ወደ 32 የሚሆኑ ሴቶችና 14 ወንዶች ህይወት አልፈዋል። አሁንም ፍለጋው ቀጥሏል። ምናልባት እየጨመረ ሊሄድ ይችላል የሚል ነገር አለን። በአካባቢው ያሉ ተጨማሪ አደጋ ይደርስባቸዋል ብለን የሰጋንባቸው አካባቢዎች የሚኖሩ ነዋሪዎችን በሙሉ የማስወጣት ስራ ቀኑን ሙሉ ስንሰራን የቆየ ነው። በተለያየ ቦታ ከዛ ራቅ ያለ ቦታ እንዲሰፍሩ እየተደረገ ነው ያለው። ሌሎች ሰብአዊ ድጋፎችም እየተደረጉ ነው ያሉት።
ከሞቱት አብዛኞቹ ልጆችና ሴቶች መሆናቸውን የከተማይቱ አስተዳደር ቃል አቀባይ ተናግረዋል። የቆሻሻ ክምር ያለበት ቦታ ሲደረመስ ብዙ ቦታዎች እንዳዳረሰ የከተማይቱ አስተዳደር ቃል አቀባይ ዳግማዊት ሞገስ አስታውቀዋል። ዘገባዎች በገለጹት መሰረት ቆሽ ላይ ያለው ግዙፍ የቆሻሻ ክምር ትላንት ቅዳሜ ተደርምሶ በአቅራቢያ ያሉትን ቤቶች ደምስሷል። በየቀኑ በመቶዎች የሚቆጠሩ ሰዎች ከቁሻሻው የሚገኝ ጠቃሚ ነገርን ፍለጋ በአካባቢው እንደሚውሉ የሚታወቅ ነው። ሌሎች ደግሞ በአካባቢው ደሳሳ ቤቶች ይኖራሉ። ጎሼ ከተማይቱ ዋናው የቁሻሻ ማጠራቀሚያ ቦታ ሲሆን ከአርባ ዓመታት በላይ የቆየ ነው። ከስልጣን የተወገዱት የደቡብ ኮሪያ ፕሬዚዳንት ፓርክ ገን-ሄ የፕሬዚዳንትነት ግዴታዬን በሚገባ አልተወጣሁም በማለት ደጋፊዎቻቸውን ይቅርታ ጠይቀዋል። ፓርክ ገን-ሄ በሙስና ክስ ምክንያት ሕገ መንግሥታዊ ፍርድ ቤት ከስልጣን እንዲነሱ ከበየነ ሁለት ቀናት በኋላ ከቤተ መንግሥት ወጥተው ዛሬ ሰውል በሚገኘው መኖሪያ ቤታቸው ገብተዋል። በብዙ መቶዎች የሚቆጠሩ ደጋፊዎቻቸው በቤታቸው አካባቢ ሆነው ከስልጣን መወገዳቸውን ሲቃወሙ ቆይተዋል። ፓርክ ለጋዜጠኞች አልተናገሩም። ቃል አቀባያቸው ባነበቡት መግለጫ ግን ፓርክ ያጠፋሁት ነገር የለም፣ ጊዜ ሊወስድ ይችላል እንጂ ሐቁ ይወጣል የሚል እምነት አለኝ ብለዋል። ለደጋፊዎቻቸውም ምስጋና አቅርበዋል። ሕገ መንግሥታዊ ፍርድ ቤት የፓርክን በወንጀል ያለመከሰስ መብትን አንስቷል። ኒዘርላንድ ዛሬ የቱርክ የውጭ ጉዳይ ሚኒስትር በሀገሪቱ እንዳይገቡ በማገዷ፣ ትላንት ደግሞ አንድ ሌላ የቱርክ ሚኒስትርን በማስወጣቷ ዋጋዋን ትከፍላለች ሲሉ የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ዝተዋል። ኒዘርላንድ እርምጃውን የወሰደችው ሚኒስትሮቹ ከቱርክ ፍልሰተኞች ጋር ተገናኝተው እንዳያስተባብሩ ነው ተብሏል። ኤርዶጋን የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል የሆነችው ሀገር መንግስትን በናዚነትና ፋሽስትነት ከሰዋል። ጨቋኝ መንግስት ብቻ ነው የቱርክ ባለሥልጣኖች ወደ ሀገሪቱ እንዳይገቡ የሚያግደው ብለዋል። ሁለቱም የቱርክ ባለሥልጣኖች ወደ ኒዘርላንድ ለመሄድ የሞከሩት ኒዘርላንድ ያሉት በቱርክ የመምረጥ መብት ያላቸው ቱርካውያን ፍልሰተኞችን ለማስተባበር ነው ተብሏል።
ዝግጅቱ የራዲዮ መጽሔት የቁም ነገርና መዝናኛ
ዕለቱ እሁድ መጋቢት 5 ቀን 2009 ዓ ም
የፕሮግራሙ አቀናባሪዎችና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
በራዲዮ መጽሔት የጊዜ ሰሌዳ መሰረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ በል ደህና አደርልኝ እንደሚተኛ ሰው መሸ ቤቴ ገባሁ። ብርድ ልብሴን ገፈፍኩ፣ ጨምድጄ ረገጥኩት፣ እንደ ወለል ምንጣፍ አንሶላዬን ጣልኩት።
ሸሚዝና ኮቴን ሱሬን አነጠፍኩ፣ ፍራሼን ጠቀለልኩ፣ አልጋዬን ተሸከምኩ። ፒጃማ እንደ መብራት አብራው አጠፋው፣ ጫማዬን እንደ በር ቆለፉና ከፈትኩ። ዝብርቅርቅ ይወጣ
እንቅልፍ እንደ መንገድ እንደሚጀምር ሰው ጊዜን ተሸክሜ ወለሉ መሃል ቆምኩ።
ቀን ቀልቤ ማጣቴ፣ ቅጣም ባሬ ጠፍቶ ግራ መጋባቴ፣ እብድ የበላው በሶ መስዬ መቅረቴ ለምን ይመስልሻል?
በዛሬዋ ምሽት ይህ ሁሉ የሆነው በል ደህና አደርልኝ ስላልሽኝ ብቻ ነው።
ፍቅር ለነሳቸው ነሐሴ 1992 ይላል የግርጌው ማስታወሻ።
ገጣሚ ነቢይ መኮንን ስውር ስፌት በሚል ርዕስ ለህትመት ባበቃው መጽሐፉ ካካተታትና ቆየት ካሉት ግጥሞቹ አንዷን ነበር ያነበብንላችሁ።
በል ደህና አደርልኝ። አንዳንዴ እንዲህ ከተናፈቀበት ምንጭ ሲቀዳ ይህን ያህል የገዘፈ አቅም ታድሎ ኖሯል ለካ ታሰኛለች።
በያዝነው ገፍተን አንድ የፍቅርን ኃያልነትና የውበትን ረቂቅነት የሚያወድስ ግሩም ዜማ በማስከተል የቆይታችንን መክፈቻ ብናደምቅሳ
ሞናሊዛ ቴዲ አፍሮ ግጥምና ዜማውን ደርሶ እንደተጫወተው
Sakuro pyaish lakar Mona Lisa ነሽ Mona Lisa Mona Lisa Roma wakayo betasa Mona Lisa Mona Lisa Mona Lisa Salamon tebet tebetiro talak burhanone romajemero asangina putu unets malqanisa kekelemat mehan tayech wetach mona lisa mona lisa
ልዩ ተከታታይ ውይይት በወቅታዊ ርዕሰ ጉዳይ ዙሪያ በብዙ ሚሊዮን የሚቆጠሩ በዩናይትድ ስቴትስ የሚኖሩ የመኖሪያ ፈቃድ የሌላቸውና ሌሎችንም ያሳሰበ ጉዳይ ነው።
ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት ተጀምሪያ ያወጡትን አዲሱን ፕሬዚዳንታዊ ማዘዣ ጨምሮ
በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና የከተሉ ይሆናል ለተባሉ ለውጦችና አንደምታ ዛሬም በጥልቀትና ቀረብ አድርገን እንመለከታለን።
ተወያዮች የሚጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የህግ ጠበቆች ማህበር ሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ።
አቶ ፍጹም አቻሜለ በዋሽንግተንና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ህግ ዙሪያ ለረጅም ጊዜ ያገለገሉ ናቸው።
አቶ ተክለ ሚካኤል አበበ ደግሞ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው።
የቨርጂኒያው አቶ ፍጹምና የቶሮንቶ አቶ ተክለ ሚካኤል በኢትዮጵያ የፖለቲካ ጉዳዮች በመሳተፍም ይታወቃሉ። እንግዲህ አሉላ እንግዶች እንግዲህ አንተና አንቺ ብለህ በነጠላው ያለ ሌላ የስም ተቀጥላ እንድትጠራቸው መርጣዋልና ዛሬ እንግዲህ
አዲሱ አንተ ደምትፈልገው ሀገር የምትጠይ መስለኛል። በነጠላው ልክ እንደተቀስከው በስማቸው ነው የምጠራውና ግራ ላይ ያጋባ ይችላል
ወይዘሮ እሱ ፈቅደው ነው ግዴለ
አቶ ብለን መጀመሪያ ያስተዋወቅናቸውን ፍጹም ይያልኩ ተክለ ሚካኤል ይያልኩ የሚ ይያልኩ ነው ማስተዋወቀው አድማጮች እንዲረዱት ይሃል ነው።
እንግዲህ ወይቱ ብዙዎች የሚጨነቁባቸው ገለጥ ገለጥ አድርገንም የሚያስረዱ ባለሙያ የሚፈልጉ ናቸውና
ልክ ነው አዲሱ ቀረብ ቀረብ ብላችሁ ቀረብ ቀረብም አድርጋችሁ ተነጋገሩ ሳይሉን አይቀሩም። ለሁሉም ወደ ወይቱ እንዝለቅ።
መልካም
ተሰግናለሁ። የቅርቡን የዩናይትድ ስቴትስ የኢሚግሬሽን ፕሬዝዳንታዊ ትዕዛዝ ተከትሎ አነጋጋሪም አንዳንዴም ማሳሰቢያ ጉዳዮች እየተነሱ ነው። በተለይ ደግሞ በስደተኛው ማህበረሰብ አካባቢ በቅጡ ሁኔታውን ለመረዳት ከሚደረገው ጥረት ምን ይሆን ጣይስ ከሚለው ድረስ ይዘልቃል። እንደ ሰዎች የህጋዊ መኖሪያ ፍቃድ መኖርና ያለ መኖር እስኪ ካጠቃላይ ሁኔታ እንነሳ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያወጣው ትዕዛዝ ማንን ይመለከታል? ምንስ አሳሳቢነት አለው? አጠቃላይ የህጉን መንፈስ በመረጣችሁት መንገድ ያስተዋወቅ ቀጥላለሁ። የሚ ካንቺ ልጀምር።
አመሰግናለሁ በጣም ስለዚህ ግብዣ ታሉላ። አሁን በቅርብ የወጣውን የኤግዜክቲቭ ኦርደር ወይንም ትዕዛዝ ብቻውን ሳይሆን ምናልባት የዛሬ 2 ሳምንት አካባቢ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በሜሞራንደም ደረጃ ያወጣቸው አንዳንድ ነገሮች ጋራ አንድ ላይ አድርገን በሁለት ብንከፍለው ጥሩ ነው። አንደኛ ከውጭ ለሚመጡ ይሄ ነገር አዲስ ላሉ ምን ይመለከታቸዋል? ሁለተኛ ደግሞ በአገር ውስጥ ደግሞ ላሉ እነሱ መስለን መለከት ምን አይነት አዳዲስ ነገሮች እየሆኑ ነው ያለው ይያልን ብናየው ጥሩ ነው
መልካም በአገር ውስጥ ካለው እንነሳ በአገር ውስጥ ያለ ማን ያሳስበዋል ማን ይመለከተዋል ይሄ አጋጅነቱ ጉዞን ነውና በጉዞ ሊካተቱ የሚችሉ ሰዎች ወይም ከዚህ ተነስተው ተጉዞ ሲመለሱ ሊያሳስባቸው የሚችሉ ሰዎችንም አዛምደው ይመልከቱ
ጥሩ ነው አንዳንድ ነገር ምናልባት የኛም ማህበረሰብ የማይመለከት ከሆነ እዛ ላይ አላተኩርም ለምሳሌ በሶስት የሚከፈሉ የስደተኛ አይነቶችን እናያለን እዚህ ሀገር ያሉት ማለት ነው አንደኛ ለምሳሌ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት ውስጥ አልፈው ጉዳያቸው ሳይሳካላቸው ቀርቶ ነገር ግን ወንጀል ስለሌላቸው ሊሆን ይችላል ወይንም በተለያየ አጋጣሚ ሊሆን ይችላል ከሀገር ውስጥ ያልተባረሩ ሰዎች አሉ። እነኚህ ሰዎች ምናልባት በአመት አንዴ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖሩ አሉ። ለእንደነኚህ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው። ማለት ከዚህ በፊት ጉዳያቸው በተለያየ አይነት ሁኔታ ተዘግቶ የነበረ አሁን ኢሚግሬሽን እና ካስተምስ ኢንፎርስመንት በቀላሉ ከአገር ሊያስወጣቸው የሚችሉ ስለሆኑ እነሱን ያስወጣል። አንደኛው በሁለተኛ ደረጃ ተለያየ አይነት ወንጀል የፈጸሙ ሰዎች ሊኖሩ ይችላሉ። አሁን በኢሚግሬሽን ደረጃ አንዳንድ ወንጀሎች የቋሚ መኖሪያ መፍቃድም ሆነ ጥገኝነትም ሆነ የተለያየ አይነት ነገሮችን እንዳያገኙ ሰዎችን ያግዷል። አንዳንድ ወንጀሎች ግን ምናልባት ይህንን እንኳን ባያግዱ በተለያየ አይነት መንገድ በፍርድ ቤት ሂደት ከጠበቃ ጋራ በመከራከር አንዳንድ ጠቀሜታ ሊያገኙ የሚችሉ የነበሩ ሰዎች አሁን ወንጀል ስለፈጸሙ ብቻ ሀገር ሊወጡ እንደሚችሉ አስገዳጅ አይነት ሁኔታ ሊመጣ እንደቻለ እሱን አይተናል። እሱ አሳሳቢ ሆኖ እናያቸዋለን። በሶስተኛ ደረጃ ደግሞ ምንም አይነት ማመልከቻ ያላገቡ እዚህ ሀገር ዝም ብለው የኖሩ በተለያየ አይነት አጋጣሚ የመጡ አንዳንዶቹ ከሁለት ዓመት በታች የኖሩ ሊሆን ይችላሉ፣ አንዳንዶቹ ከሁለት ዓመት በላይ የኖሩ ሊሆን ይችላሉ። እንደነኚህ አይነት ሰዎችም ባለው አጋጣሚ በተለይ ከሁለት ዓመት በታች እዚህ ሀገር ነዋሪ የሆኑ ሰዎች ምንም አይነት ማመልከቻ ሳያመለክቱ ምንም አይነት ለጊዜውም ሆነ በቋሚነት ሊያስቆያቸው የሚችል መብት ከሌላቸው አሁን የኢሚግሬሽንና ካስተምስ ኢንፎርስመንት መጀመሪያ አለ ፍርድ ቤት ፕሮሰስ ከሀገር ሊያስወጣቸው የሚሞክር ትኩረት የሚያደርግባቸው እንደሆነ እናያለን። እነኚህ እንግዲህ ከታች ያሉት ናቸው። ከዛ ደግሞ በሁለተኛ ደረጃ ለምሳሌ ቋሚ መኖሪያ ፍቃድ ያላቸው ብዙዎች ሰዎች አሉ። በተለይ በእኛ ማህበረሰብ ምን አይነት ነገር አለ? ብዙ ጊዜ ስልክ ስለሚደወልልን ነው። ግሪን ካርድን ካገኘው በአመት አንዴ ቢመጣ ይበቃል፣ አገር ቤት እየኖርኩኝ ወይንም ሌላ ቦታ እየኖርኩ ያሉ ብዙ ሰዎች ይደውላሉ። አሁን እነኚህ ሰዎች በትናንሽም በትላልቅም ነገር ግሪን ካርዳቸው ላይ ችግር አምጥተዋል ማለት ነው። ለምን አንድ ሰው ከስድስት ወር በላይ ከዚህ ሀገር ውጭ ከቆየ ወይንም ከአንድ አመት በላይ ከዚህ ሀገር ከቆየ የቋሚ መኖሪያ መብቱን በገዛ ፍቃዱ እንደተወ ሊቆጠር ስለሚችል ማለት ነው። ስለዚህ እንደዚህ አይነት ላይ ለምሳሌ እዚህ ሀገር ሲገቡ ጥያቄ በማብዛት በተለያየ አይነት ሁኔታ ነገሮችን ከዚህ ቀደምም ያለ ህግ ቢሆንም የበለጠ ጠበቅ አድርገው ሊይዙት እንደሚችሉ እናያለን። ይሄ አንድ። ሁለተኛው ደግሞ ለምሳሌ የጥገኝነት ወረቀት ከጠየቁ በኋላ የቋሚ መኖሪያ መፍቃድ ሲሰጣቸው የአገራቸውን ፓስፖርት ተጠቅመው ወደ አገራቸው የሚመለሱ ሰዎች ምንም እንኳን አሁን ቋሚ መኖሪያ መፍቃድ ያላቸው ቢመስላቸው አገራቸው በመመለሳቸው የአገራቸውን ፓስፖርት በመጠቀማቸው እንዲህ አይነት ነገር ያለ ህግ ቢሆንም እነዚህ አይነት ሁኔታዎች ላይ አሁንም የካስተምስና ቦርደር ፓትሮል ጠበቅ ያለ እርምጃ ይወስዳል ብለን እናስባለን። እንግዲህ ይሄ በተለይ እኛም ማህበረሰብ በሚመለከት አንዳንድ ከላይ ያየናቸው ነገሮች ናቸው። ለሌሎች ጊዜ
ልስጥና ለይቀምራለን። ግሩም ሆነ ያነሷቸውን አንኳር አንኳር ነጥቦች ፈታፈታ እያደረግን እንመለከታለን። አሳሳቢነታቸው በተለይ በሰዎች ህይወት ላይ የሚያሳድሩትን ተጽዕኖ ጭምር በዝርዝር መረዳት ይጠይቃልና በዚህ ሰዓት የሚከታተሉ አድማጮች ሊያነሷቸው የሚችሉ ጥያቄዎችን ለማንሳት እንሞክራለን። አቶ ፍጹም ቀደም ብሎ በየሚ የተገለጡትን ሶስት ፍለፊት የሚታዩ ሁኔታዎች ሊያስከትሉ የሚችሉ ስጋት ሊያሳድሩ የሚችሉቸውን ሰዎች ለይተዋል። በተለየ ሁኔታ ሊታይ የሚችሉ ቡድንን በላቸው ሁለት ወገኖችን አንስተዋል። እስኪ በተነሱትም ላይ አለፍ ብለው ምናልባትም ባለም አቀፍ ደረጃ የተነሳውንም የህጉን መንፈስ በጥቅሉ መረዳት ይጠይቃልና በአጠቃላይ የህጉን መንፈስ ፕሬዝዳንታዊ ትዕዛዝ መንፈስም ላይ አንዳንድ ነጥቦችን ቢያነሱ።
ጥሩ። እንግዲህ ይሄ ፕሬዝዳንት የተመረጠው አሜሪካ በጣም ብዙ ስደተኛ ትቀበላለች፣ አሜሪካ ስደተኛ በስቷል፣ ቁጥሩን መቀነስ አለብን፣ ያለውንም ማስወጣት አለብን ብሎ ነው። 11.5 የሚሆኑ ህጋዊ ፈቃድ የሌላቸው ሰዎች አሜሪካ ሀገር አሉ። ብዙ ሰው ያተኮረው እዛ ጋር ነው። ግን ይሄ መንግስት አዲስ የተመረጠው የዶናልድ ትራምፕ መንግስት ምንድን ነው የሚለው በጣም ብዙ ሰው በስቷል አሜሪካ ሀገር። ስለዚህ አሁንም የሚንዳለችው አንደኛ እዚህ ያለውን በህጋዊም ሆነ ያለ ህጋዊ ፈቃድ ያለውን ሰው ቁጥር መቀነስ፣ ሁለተኛ ደግሞ አዲስ አለማስገባት ነው። ስለዚህ ከዚህ አንጻር ነው ይህንን ማየት ያለብን ማለት ነው። ለምሳሌ አሁን የዚህ መንግስት አስተሳሰብ ምንድን ነው? ብዙ ሰዎች የጥገኝነት መንገዱን ማለት የአሳይለም ፕሮሰሱን እየተጠቀሙ እዚህ ሀገር ይቆያሉ ነው። ስለዚህ አዲስ የወጣው ፖሊሲ ምንም እንኳን እዚህ አዲሱ ማዘዣ ጋር ማንም ሰው አሳይለም የመጠየቅ መብቱን ይሄ ማዘዣ አይከለክልም ብሎ ቢያውጅም በውስጡ ግን ወርቁ ምንድን ነው? የአሳይለም ፕሮሰሱን የጥገኝነት ፕሮሰሱን በጣም አጥብቀውታል። የቤተሰብ መገናኘቱን ሁኔታ ጥገኝነት ጠይቆ እዚህ ቤተሰብ ማምጣቱንም ለ180 ቀን ታግዷል። ስለዚህ ጥገኝነት ማመልከቱ ህጉ ባይለወጥም መንገዱን ግን አጥብቀውታል። ይሄ ማለት ምንድን ነው? አሁን በኢንተርቪው ጊዜ 45 ደቂቃ የነበረው ኢንተርቪው አሁን 3 ሰዓት ይሆናል። በጣም በጣም ብዙ መረጃዎች ሊጠይቁ ይችላሉ ማለት ነው። እስካሁን 65% የነበረውን የመስጠት ሁኔታ ማለት አሳይለም ያመለከቱ
ጥገኝነት የሚሰጥበትን እድል
የሚያገኘውን ይቀንሳል ማለት ነው። በመረጃ ደረጃ ደግሞ በጣም ብዙ መረጃዎች ሊጠይቁ ነው ማለት ነው። ሁለተኛ ደረጃ አሁን የሚምንዳለችው ሊያባረሩ የሚችሉ ወንጀሎች አሉ፣ የማይችሉ ወንጀሎች ነበሩ። አሁን አይተው እንዳላየ ያለፏቸውን ትናንሽ ወንጀሎች ማለት ግሪን ካርድ ያገኘ አሳይለም ያገኘ ሰው አሁን ግን ድሮ የማያባረሩት ወንጀሎች አሁን ያባረሩታል ማለት ነው። በሶስተኛ ደረጃ ደግሞ የግሪን ካርድን እንደ ቋሚ ቪዛ እንደ መመላለሻ ቪዛ አድርገው የሚያስቡ ሰዎች ነበሩ። 8 ወር ከሀገር ውጭ ይቆያሉ፣ 4 ወር እዚህ ይቆያሉ፣ ወይም 9 ወር ከሀገር ውጭ ይቆያሉ፣ 3 ወር እዚህ ይቆያሉ። ይሄ አሁን ይቆማል በአዲሱ ህግ መሰረት ማለት የነበረውን ህግ ነው በጥብቅ የሚያስፈጽሙት ማለት። ስለዚህ እዚህ ሀገር በዲቪም ሆነ በቤተሰብ በኩል ግሪን ካርድ አግኝቶ ኢትዮጵያም ሆነ ሌላ ሀገር ቆይቶ እዚህ ሀገር ብቻ ያችን በ6 ወር ወይም በአመት መጥቶ እዚህ 2 ወር 3 ወር ቆይቶ የሚመላለሰውን ሰው ከቦርደር ሊመልሱ ይችላሉ። ወይንም ደግሞ የዲፖርቴሽን ክስ በፍርድ ቤት ይከሱትና ግሪን ካርድ እንዲያጣ ሊያደርጉት ይችላሉ ማለት ነው። ሌላው ነገር ደግሞ የሚያለችውን እየደገምኩ ያለሁት ምክንያቱም በደንብ ለማብራራት እንዲያህል ማለት ነው። እና እስካሁን አይተው እንዳላየ የሚያልፏቸው ነገሮች ነበሩ። አሁን እንደዚ ያደረገውን ሰው አይ የሀገርህን ፓስፖርት ከጠየቅ ወይም የሀገርህን ፓስፖርት እንኳን ባትጠይቅ በአሜሪካ የመውጫ ፈቃድ በትራቭል ዶክመንት ወደ ሀገር ስለሄድ ጥገኝነት የጠየቅበት ምክንያት ከዚህ በኋላ የለም ማለት ነው። አገር በሰላም መኖር ይችላል ብለው ግሪን ካርዱን ሊቀሙት ይችላሉ ማለት ነው። በአጠቃላይ የዚህ ህግ ዋናው መንፈሱ ምንድን ነው? እዚህ በግሪን ካርድም ሆነ በሌላ ያሉትን ሰዎች ቁጥራቸውን የሚቀነስበትን መንገድ መፈለግ፣ በወንጀልም ሆነ በተለያየ መንገድ እነዚህ ሰዎች ያገኙትን መንገድ ላይ ደግሞ ያሉትን በማመልከት ደረጃ ላይ ያሉትን ደግሞ እነሱን እንዳያገኙ ማጥበቅ፣ በሶስተኛ ደረጃ ደግሞ እምቢ እንኳን ተብለው አይተው እንዳላየ ያለፏቸው በቤተሰብ ምክንያት ወንጀል ስላልሰሩ ወይም አላረለ ኬዛቸውን ቢተብለው ግን እነሱ ማባረር ቅድሚያ አልነበረም ለኦባማ አድሚኒስትሬሽን፣ እውነቱን ለመናገር ለቡሽ አድሚኒስትሬሽን። ይሄ መንግስት ግን አሁን እነዚህ ኬዛቸውን ቢተብለው 3-5 ዓመት የቆዩትን ሰዎች ወንጀል እንኳን ባይሰሩ እነሱን ለማባረር ነው ዋናው መንፈሱ። ደግሞ የምንብለው ቁጥር መቀነስ ነው። ከሌላው አንጻር ደግሞ ቁጥር ከመቀነሱ ጋር የተያያዘ ነው። የቤተሰብ በዓለም አቀፍ ሕግ መሰረት አንድ ሰው ጥገኝነት ካገኘ ቤተሰቡን በቅድሚያ ቶሎ አምጥቶ ከቤተሰቡ ጋር አንድ ላይ ሆኖ እንዲኖረው ማለት የፋሚሊ ዩኒየንን ይሄን የአሜሪካን መንግስት ብቻ ሳይሆን የዓለም አቀፉ የሬፊጂ አግሪመንት የሚደነግገው ነው። ያንን ማፋጠን ላይ ነው የእያንዳንዱ ሀገር ግዴታ የገባው። አሜሪካም ያን ግዴታ የገባችና እንደውም በጣም ብዙ ጥገኞችን ስደተኞችን ያስጠጋች ሀገር ናት። አሁን ግን ያንን ቁጥሩን ብቻ መቀነስ ሳይሆን ለ180 ቀን በሯን ዘጋች ማለት ነው አሜሪካ። እንደዚህ አይነት ነገሮች ናቸው ያሉት ከዚህ በፊት የወጡት ህጎች በጥብቅ መተርጎ ማለት ነው። ይሄ ነው አሁን እየተካሄደ።
እዚህ ላይ አንዲት ነገር ልጨምርበት።
እሺ።
ስላሳሰበኝ እና አንኳርም ነው ብዬ ስለማሰብ ነው። እንደውም ዛሬ መጥቶስ ሳጠናው ነበር። ምንድን ነው ኢንአድሚሲቢሊቲ የሚባል አንድ ነገር አለ በህግ። ለምሳሌ ቀላል ነገር የሚመስለን አንድ ሰው እዚህ ሀገር ለመምጣት መጀመሪያ ገና ሲያስብ የቱሪስት ቪዛ ሲያመለክት ሀሰተኛ የሆነ ነገር ተናግሮ ቢሆን እንደገና ያ ነገር በቃ አለፈ አለቀ ብሎ ነው እዚህ ሀገር ከገባ በኋላ የሚያስበው። አንደኛው በጣም የሚያሳስበው ነገር አንድ ለኢሚግሬሽን ወይንም እንደገና ለተለያየ እንደ ሶሻል ሴኩሪቲ ሊሆን ይችላል ዌልፌር ለማግኘት ሊሆን ይችላል ሀሰት የሆነ ነገር የተናገረ ሰው በዛ ነገር ላይ ከባድ ማዕቀብ እንደሚያደርግና እንዲህ አይነት ነገር ከሀገርም ሊያስባረር የሚችል ነገር እንደሚሆን አዲስ ከወጡት መመሪያዎች ውስጥ ያየናቸው ናቸው። ምን አይነት ምን ማለቴ ነው? ለምሳሌ አንዳንድ ይቅር የሚባሉና አንዳንድ ደግሞ ይቅር የማይባሉ ውሸት ነገሮች የተናገሯቸው ይኖራሉ። አሁን እነኚህ ነገሮች ላይ በማጥበቅ ዲፖርት የማድረጊያ መንገድ እንደሚሆኑ ነው የገለጸው። በሁለተኛ ነገር የአሜሪካን በአጠቃላይ የኢሚግሬሽን ሲስተሙ ፋሚሊ ቤዝድ ነው ማለት የቤተሰብ ዩኒቲ ቅድም ወንድሜ እንዳለው የፋሚሊ ዩኒቲ ላይ ይተመሰረታል።
ቤተሰብን መልሶ ማገናኘት ከግምት ያስገባ ነው።
ቤተሰባዊ ነው። ስለዚህ ለምሳሌ ሲቲዘን የሆነ ዜጋ የሆነ ሰው ውጭ ላለ ለወንድምና ለእህቱ ሊያመለክት ይችላል። ለወላጆቹ ሊያመለክት እንደገና ወላጅ ሆኖ ልጆቹ እድሜያቸው ከፍ ያለም እንኳን ቢሆኑ ሊያመለክቱ ይችላሉ። በእንዲህ አይነት መልክ ነበር። ነገር ግን ፕሬዚዳንቱ ልክ አሁን ለምሳሌ ካናዳ እዛ አይነት ኢሚግሬሽን ሲስተም አለው ሜሪት ቤዝድ ወይንም በቤተሰባዊ ግንኙነቶች የተመሰረተ የኢሚግሬሽን አይነት ሳይሆን ከሙያና ከኳሊፋይድ ከሆነ ማለት አንጥሮ አንጥሮ ማለት ነው ቤተሰብን በማይሰበሰብ አይነት ሁኔታ ኢሚግሬሽኑ በዛ መንገድ እንዲዋቀር ሀሳቡ እንደሆነ ፕሬዚዳንት ትራምፕ ተናግሯል። አንደኛው ይሄ ከሚቀየረው ነገር ማለት ነው። ይህንን እንግዲህ በአጠቃላይ ያለውን ነገር ይህንንም ደግሞ በማስተካከል ኮንግረስ ውስጥ ታም ካርተን የተባለው እንደራሴ አንድ ቢል አስገብቶ ነበረ እና ያስገባው ብዙ አይነት የቤተሰባዊ አሁን ቅድም የዘረዘርኳቸው አይነት ማመልከቻዎችን በሙሉ ውስጡን አድርጎ አንድ ዜጋ የሆነ ሰው ምናልባት ለሚስቱና ከ18 ዓመት በታች ላሉ ልጆች ብቻ የሚያመለክትበት ሌላውን ግን ቤተሰባዊ ግንኙነትን የሚያስወግድበት አይነት ነገሮችን ኢንትሮዲስ አድርጓል። አሁን ያ ማለት ህግ ሆነ ማለት አይደለም፣ ግን ነገሮች ወዴት አይነት ነገር
አዝማሚያውን ያመላክታል።
እነኝህን ነገሮች ጨምሬ ለመናገር ስለፈለግኩ።
መልካም፣ በጣም አስፈላጊ ጭብጦች ናቸው። ወደ ካናዳ ልሻገር፣ ወደ ቶሮንቶ። ህጉ ከስር መሰረቱ ዩናይትድ ስቴትስን ይመልከት፣ እዚህ ዩናይትድ ስቴትስ ውስጥ ይርቀቅ ይውጣ፣ ተፈጻሚነቱም እዚሁ ዩናይትድ ስቴትስ ውስጥ ይሁን እንጂ በጓሮ በር ካናዳንም ተመልክቷል። ጎረቤት ካናዳ አንዳንድ ጊዜ እዚህ ዩናይትድ ስቴትስ የሚፈጠሩ ነገሮች እንደሚመለከቷት ሁሉ የስደተኞች ፍልሰት እንደ አዲስ በብዛት ታይቷል። የእነሱን ህይወት ያናጋል ብለው የፈሩ ቤተሰቦች፣ ግለሰቦች ፈጥነው ለመሄድ በሚያደርጉት ጥረት እጅግ በበረታ ቅዝቃዜ እስከ አካል ጉዳት እስከ መታመም የደረሱበት ሁኔታ በዜናዎች ተዘግበዋል። ምን አይነት አንድምታ ፈጥረዋል በካናዳ የስደተኞች ኢሚግሬሽን ህግ ላይ? ተክሌ
አመሰግናለሁ። አሉላ፣ በህግ ደረጃ የተለወጠ አዲስ ነገር የለም፣ ግን በአሰራር በፕራክቲስ አንዳንድ ለውጦችን ትመለከታለህ። ለምሳሌ ዋነኛው በካናዳና አሜሪካ መካከል ያለው የስደተኞችን ጉዳይ የሚመለከተው የዚህ የሴፍ ሰርድ ካንትሪ አግሪመንት ይባላል። የሶስተኛ ደህንነታቸው የተረጋገጠ አስተማማኝ ሀገሮች መካከል ያለ የሁለቱ ስምምነት ማለት ነው። አሜሪካን የመጣ ቀድሞ አሜሪካን ያመልክት፣ ካናዳ የመጣ ደግሞ ቀድሞ ካናዳ መመልከት አለበት የሚል ስምምነት አለ እና ብዙ ጊዜ ከአሜሪካ ወደዚህ በተለይ በምድር በመኪና ወይም በአውቶቡስ ወይም በባቡር ስትሻገር ስደተኝነት ለመጠየቅ ከሆነ ካናዳ ውስጥ ቤተሰብ እዚህ ካናዳ ከሌለህ በስተቀር የካናዳ መንግስት አይቀበልህም። ወይም ደግሞ ለአቅመ አዳም ያልደረሰ ለአቅመ ሔዋን ያልደረሱ ልጆች ካልሆኑ በስተቀር አይቀበሉም ካናዳዎች፣ ወይም ደግሞ የተለየ ልዩ ኬዝ ካልሆነ በስተቀር አይቀበሉም ነበረ። አሁን ግን ትራምፕ ከተመረጠ በኋላ በወጣው የአስፈጻሚው ልዩ ትዕዛዝ ምክንያት የካናዳ ድንበር ላይ ላላ የማድረግና ቀደም ሲል ስደተኞች ሲያዙ ድንበር ላይ መልሶ ወደ አሜሪካ መመለስ ሁኔታ ነበረ። አሁን ግን ያንን በደንብ ያለማስፈጸምና ስደተኞች እንዲገቡ የመፍቀድ ሁኔታ ታይቷል። ያ ከፍተኛ የሆነ ጫና በካናዳ ፖለቲካ ውስጥም ከፍተኛ ጫና ፈጥሯል። በተለይ በሁለት ቡድን፣ አንደኛው ቡድን ይሄ ስምምነቱ በካናዳና በአሜሪካ መካከል ያለው ስምምነት መሰረዝ አለበት፣ አሜሪካ ከዚህ በኋላ ሴፍ አይደለችም፣ ቅድም ፍጹምና የሚበገለጧቸው ድንጋጌዎች ምክንያት ለስደተኞች ሴፍ ስላልሆነች ስምምነቱ ተሰርዞ ስደተኞች ያለምንም ችግር መምጣት መቻል አለባቸው የሚል ከፍተኛ የሆነ ጫና ከፖለቲከኞች፣ ከሰብአዊ መብት ድርጅቶች፣ 200 የሚጠጉ በካናዳ ዩኒቨርሲቲዎች ውስጥ የሚያስተምሩ የህግ መምህራን፣ የተለያዩ የስደተኞች ድርጅቶች፣ አብያተ ክርስቲያናት ደብዳቤዎችን ጽፈው በህግ ማውጫው ምክር ቤት ውስጥም ውይይት ክርክር ነበር። ከተቃዋሚው ወገን ቀደም እንደገለጽኩት ህጉ ይሰስፔንድ ይደረግ ወይንም ደግሞ ይሰረዝ የሚል ይሄ ስምምነቱ፣ በመንግስት በኩል ደግሞ አይ የለም ለዛ ደረጃ የሚያስደርስ ችግር አልተፈጠረም እና ህጉ ስራውን እየሰራ ነው። አሁንም ቢሆን አሜሪካ እነዛ ቅድመ ሁኔታዎች ካናዳስ አንድ ሀገር ቴፍ ነው መትልበትን ቅድመ ሁኔታዎች ስለምታሟላ ስምምነቱን አንሰርዝም ያሉበት ሁኔታ ነው ያለው። እንግዲህ ብዙ ቅድም እንደገለጽከው አሉላ ቀደም ሲል የዛሬ አመት አካባቢ ይመጣ ከነበረው ስድስተኛ ቁጥር በብዙ ጥፍ በዚህ በጥር የካቲት እና አሁን በማርችም እየመጣ ያለበት ሁኔታ ነው። ቀደም እንደገለጽከው በተለይ በረዶ አሁን እንደምታውቀው በዚህ በሰሜኑ ንፍቀ ክበብ ዊንተር ይባላል እና በረዶ ነው በጣም ከፍተኛ። ከአሜሪካ ደግሞ ወደ ሰሜን እየመጣ ቤት ቁጥር በረዶ በጣም ጽኑ እየሆነ ነው የሚሄደው እና ብዙ የዛሬ ወር ከምናምን አካባቢ ሁለት የጋና ተወላጆች በፍሮስት ባይት ወይንም ይሄ በረዶ እጃቸውን በልቶት ጣቶቻቸውን ያጡበት ሁኔታ ነው የተፈጠረው። እሱ በተለይ እሱ ዜና በአገሪቱ ውስጥ በጣም ከፍተኛ አስደንጋጭ ሁኔታ ፈጥሮ ነበረ። እንግዲህ እንደምታውቀው አሜሪካ ለካናዳ ካናዳ ለአሜሪካ እርስ በርሳቸው በጣም ትልቁ የንግድ አጋሮች ናቸው። በቀን ከአንድ ቢሊዮን ዶላር በላይ ተሳቀፋል በሁለት ሀገሮች መካከል። ብዙ መቶ ሺህ መኪናዎች ይመላለሳሉ ሰዎችም እና በእርግጥም አንዳንዴ ካናዳን የአሜሪካ 51ኛ ግዛት ነው ይሏታል መሰለኝ እና አሜሪካ ውስጥ የሚወጣ እንዲህ ያለ ህግ በእርግጠኝነት ካናዳ ውስጥም ከፍተኛ የሆነ አንድምታ አለው። እንደውም የፖለቲካ ፓርቲ የተቃዋሚው እዚህ የኮንሰርቫቲቭ የወግ አጥባቂው ፓርቲ ምርጫ ላይ አንዱ መከራከሪያ ሆኖ የተነሳው ይሄ የኢሚግሬሽን ጉዳይ ነው እና ከፍተኛ የሆነ አንድምታ አለው አሉላ።
መልካም እንግዲህ ይህ አንድምታ በነዋሪዎች ላይ ምን ተጽዕኖ ያሳድራል? እንዴትስ ሰዎች ከአንድ ወደ ሌላ የሚዘዋወሩበት ሁኔታ ይፈጠራልን? ካናዳን ስናዛምድ እናነሳለን። ወዲህ ወደ ዩናይትድ ስቴትስ እንመለስ።
አድማጮች፣ ከሶስቱ የህግ ባለሙያዎች ጋር የጀመርነው ውይይት አልተቋጨም። ቆየት ብለን እንመለስበታለን።
አሁን
ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሻል ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬን እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከኔ አንጀት ይመስል ይገርማል የተሰራው ክሩ ከኔ አንጀት ይመስል ይገርማል የተሰራው ክሩን ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ።
የአዲስ አበባ መስኮት
ሊከፈት ነው።
ቅርሶችና ጥበቃቸው እንዲሁም
የአዲስ አበባ ህንጻዎች አንድ ለየት ያለ ገጽታም እያነጋገር ይመስላል።
ንጉሴ አክሊሉ በአዲስ መስኮቱ ብቅ ብሎ ቅንብሩን ያጋራናል።
ሰላም ንጉሴ።
ንጉሴ ዛሬ ስለ ህንጻዎች መሸፈን፣ ታሪካዊ ህንጻዎች ከተሸፈኑ ታሪካዊነታቸው ሊቀር ነው የሚል ስጋት ከዛ አኳያ ነው እንግዲህ ያናገረው።
ግዙፍ ህንጻዎች ግዙፍ ታሪክም ይዘው የሚመጡ ይመስላል። እንግዲህ እንከታተላለን። ሰላም ንጉሴ።
ሰላም ንጉሴ። ቀጥል።
አሉላና አዲሱ የሬዲዮ መጽሔት ፕሮግራም ተከታታዮችም እንዴት ሰነበታችሁ? ዛሬ በኢትዮጵያ ቅርሶች ዙሪያ ነው የምንነጋገረው። የኢትዮጵያ ቅርሶች ስንል ደግሞ እንግዲህ አንዱና ዋነኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ቅርሶች ናቸው። የቅርሶቻችን ይዞታ በምን ሁኔታ ላይ እንደሚገኙ እንነጋገራለን። እንግዳዬ መጋቤ ሰላም ሰሎሞን ቶልቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር ባህልና ቱሪዝም መምሪያ ኃላፊ ናቸው። በቅድሚያ የቤተክርስቲያኒቱ የቅርስ ይዞታ በምን ሁኔታ ላይ እንደሚገኝ መጋቤ ሰላም ሰሎሞን ቶልቻ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶች የሀገር ቅርሶች ናቸው። ኢትዮጵያንና የኢትዮጵያ ቤተክርስቲያንን ነጣጥሎ ማየት አይቻልም። ኢትዮጵያ ሀገራችንን በጥንታዊት ታሪክነቷ ስለ ኢትዮጵያ አጥኚም ጎብኚም ቢመጣ በቅድሚያ አሻራዋ የሚያየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ከሀገሪቱ ታሪክ ጋር የማይነጣጠል ታሪክ ነው ያላት ቤተክርስቲያኒቷ። በዚሁም ረገድ በአሁኑ ሰዓት አባቶቻችን እናቶቻችን ያቆዩልን የእምነት መገለጫዎች፣ የከበሩ ንዋየ ቅድሳት፣ በአጠቃላይ በሰው እጅ የተሰሩ በተፈጥሮ የተገኙ ቅዱሳት መጻሕፍት፣ ቋሚና ተንቀሳቃሽ ቅርሶች ተገቢው እንክብካቤ እየተደረገላቸው ዘመናት ዘልቀዋል። ዛሬም ትውልዱ እየተገለገለ እያዘከራቸው በቀጣይም እንዲሁ የሚቀጥሉ ናቸው። በአሁኑ ሰዓት ያለው የቅርስ አጠባበቅና እንክብካቤ በቤተክርስቲያናችን ስንመለከት በየጊዜው የተቻለ ጥረት ይደረጋል።
መጋቤ ሰላም፣ በዚህ አይነት በአክሱም፣ በላሊበላ፣ በሌሎችም 5 ያህል የቱሪስት መዳረሻ ስፍራዎች ከዓለም ባንክ በተገኘ ብድር እንዲሁም ደግሞ ከአሜሪካን አምባሳደር ፈንድ እርዳታ እንደማለት ነው በዚያ በተገኘ ገንዘብ ላሊበላም አክሱምም ላይ የተደረጉትን እድሳቶች በመግለጽ በሰፊው አስረድተውናል። አሁን ደግሞ ወደዚህ ወደ አዲስ አበባ ዞር ብለን በአዲስ አበባ አብያተ ክርስቲያናትን እንዲሸፍኑ ሆነው በሙሉም ሆነ በከፊል ስለተሰሩ ሕንፃዎች ጉዳይ አነጋግሬያቸዋለሁ። መጋቤ ሰላም ሶሎሞን ቶልቻ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኪነ ጥበቡ፣ በስነ ጥበቡ፣ በጽሁፉ ለሀገር ነጻነት ድንበር መከፈልም አሻራዋን አስቀምጣለች። የቤተክርስቲያኑ አገልግሎት በቀልድ ተነስቶ በቀልድ የሚያልቅ አይደለም፣ ሁሉም ያውቀዋል። የሆነ ሆኖ በአሁን ሰዓት ያለው ጥያቄ በአንዳንድ የህብረተሰቦች ክፍል እንደሚገለጸው በአብያተ ክርስቲያናት አካባቢ የሚታነጹ ህንፃዎች የቤተክርስቲያኑን ውጫዊ ይዘት፣ ውበት፣ የህንፃ ጥበብ እየሸፈነው ይገኛል። ይሄ ደግሞ አሉታዊ ተጽዕኖ አለው የሚል አስተያየቶች ይቀርባሉ። እርግጥ ነው፣ ለምሳሌ እንደ መነሻ የምናደርገው በመሀል መርካቶ የደብረ ኃይል ቅዱስ ራጉኤል ቤተክርስቲያንን ስንመለከት ጉልላቱም ደውል ቤቱም በርቀት ይታይ ነበረ። በአንዳንድም አብያተ ክርስቲያናት የልማት ስራዎች እየገሰገሱ እየተፋጠኑ በመሄዱ በአብያተ ክርስቲያናት ውጫዊ ውበት እና ስነ ህንፃ ላይ መጋረድ አስከትለዋል የሚሉ አንዳንድ አስተያየቶች ይሰጣሉ። ይህን ነገር ግን ከሁለት ጎን ማየቱ ተገቢ ነው። በአንድ አቅጣጫ አይቶ ይሄ እንዲህ ነው ብሎ ማለቱ በእኔ በኩል ብዙ አይታየኝም። አዎንታዊውን ጎን እንየው። አብያተ ክርስቲያናት በርቀት ስናይ ኢትዮጵያውያን፣ በተለይ የእምነቱ ተከታዮች ቤተ ክርስቲያን እንሳለማለን፣ እጅ እንነሳለን። በርቀት የሚያየው እይታ ትልቅ አስተዋጽኦ ፈጥሮለታል። ያ ግን ከተሸፈነ ቤተ ክርስቲያን መሆኑን የሚያውቀው ወይ አንድ ጊዜ ሄዶ ያየ ሰው ወይም ደግሞ የአካባቢው ሰው ብቻ ነው። ካልተሸፈነ ግን እንግዳውም የሚመጣውም በልዩ ልዩ የእግር ዝውውር የሚያደርገውም ቤተ ክርስቲያን መሆኑን አይቶ ተሳልሞ የመሄዱ እድል አለ። ወደ አዎንታዊ ጎኑ ስንመጣ ደግሞ ቤተ ክርስቲያን አካባቢ የሚሰሩ የልማት ስራዎች፣ ህንፃዎች ተገቢ ናቸው የሚል አዎንታዊ ጎን እናያለን። ይህም ቤተ ክርስቲያንን በሁለንተናዊ አገልግሎቷ ብቁ ለማድረግ ካህናቶቿ፣ አገልጋዮቿ ጥላ ዘግዝቀው ስዕለ አድኅኖ ዘርግተው ከመለመን ወጥተው በነፃነት የአገልግሎታቸውን ፍሬ አግኝተው ለካህናቱም ለሰራተኛውም መተዳደሪያ ገንዘብ ያስፈልጋታል። ቤተ ክርስቲያን ልማት ያስፈልጋታል። በተለይ ደግሞ አሁን እንደ አዲስ አበባ እንደ ክልል ከተሞች ስንመለከት በቤተ ክርስቲያኒቷ ላይ ያሉ ሰፋፊ ቦታዎች አሉ። እነዚህ ቦታዎች ክፍት ከተተዉ መንግስት አልሙ ይላል። ተገቢ የሆኑ ለህብረተሰቡ አገልግሎት ሊሰጡ የሚችሉ ከቤተ ክርስቲያኒቷ እምነትና ቀኖና ጋር የማይጋፉ ለምሳሌ ትምህርት ቤቶችን ስንመለከት፣ ክሊኒኮችን ስንመለከት፣ ለህብረተሰቡ አገልግሎት የሚሰጡ የልማት ክፍሎችን በመክፈት ተጠቃሚ የሚሆነው እኮ ራሱ የእምነቱ ተከታይ ምእመኑ ነው። የስራ እድል ይከፍታል፣ ተጠቃሚውም ህብረተሰቡ የቤተክርስቲያኒቷ አማኞች እኮ ናቸው። ያ አገልግሎት የሚውለው ለቤተክርስቲያኒቷ አካላት ነው። ነገር ግን በልማት ስም የሚሰሩ ከቤተክርስቲያኒቷ ስርዓት ጋር የማይሄዱ ነገሮችን መከላከል ይገባናል እና አሁን ለምሳሌ መርካቶ ራጉኤልን በምንመለከትበት ሰዓት ትምህርት ቤት ነው የተሰራው። በቤተክርስቲያን ትምህርት ቤት የሌለ ቤት ቦታ ሊሰራ ነው? ቤተክርስቲያን ትምህርት ቤት በዙሪያው አካል ከፈተች ምን ልትከፍት ነው?
እንግዲህ ይህን ጥያቄና ሌላውንም ይዘን በሚቀጥለው 15 ቀን ደግሞ ሌሎቹን እንደዚሁ እንዳስሳቸዋለን። ለዛሬው መጋቤ ሰላም ሰለሞን ቶልቻን አመስግኜ ልሰናበት።
ንጉሴ አክሊሉን አመስግነን ቀደም ብለን በመክፈቻው ወደ ጀመርነው በሰሞኑ አብይ ርዕሰ ጉዳይ ዙሪያ ወደ ተካሄደ ውይይት እንመለስ። በብዙ ሚሊዮን የሚቆጠሩ በዩናይትድ ስቴትስ የሚኖሩ የመኖሪያ ፈቃድ የሌላቸውንና ሌሎችንም ያሳሰበው መነጋገሪያ
ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት መጀመሪያ ያወጡትን አዲሱን ፕሬዚዳንታዊ ማዘዣ ጨምሮ
በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉና ይከተሉ ይሆናል የተባሉ ለውጦችና አንደምታ በጥልቀትና ቀረብ አድርገን ለምንመለከትበት ውይይት
የሕግ ባለሙያዎቹ የሚጌታቸው
ፍጹም አቻሜለህና
ተክለ ሚካኤል አበበ ተመልሰዋል።
አሉላ መቀጠል ትችላላችሁ።
አመሰግናለሁ። ሰዎች ከአንድ ወደ ሌላ የሚዘዋወሩበት ሁኔታ ይፈጠራልን። ካናዳን ስናዛምድ እናነሳለን። ወዲህ ወደ ዩናይት ስቴትስ እንመለስና አድማጮችን የአክብሮት አቀራረቡን የምናስተዋውቅበትን መንገድ ስለለወጥን ላስታውስ በድጋሚ እንደ ጠራችሁ በፈቀዳችሁት መንገድ ነው እያስተዋወቅ ያለሁት። የሚ በመጀመሪያው ከሚገኙ ሶስት ዝርዝሮች ውስጥ ቅድም ያነሳሻቸው ጥገኝነት ጠይቀው ያልተፈቀደላቸው ነገር ግን መኖር የቻሉ ሰዎች፣ ማመልከቻ ፈጽሞ ሳያስገቡ 2 ዓመት ያሳለፉ ሰዎች ሁኔታ እስኪ ፈታ ፈታ አድርገን እንመልከት። እነኚህ ሰዎች ከመጀመሪያው ኢላማ ከሚደረጉት ውስጥ ይመስላሉ። ቀደም ብለሽ በገለሽውና ማድረግ የሚችሉት ነገር ይኖር ይሆን? ግለሰቦች ማወቅ ያለባቸው በመብትም ሆነ ከዚህ ህግ ጋር ተያይዘው ራሳቸውን ቤተሰባቸውን ሊጠብቁ ሊያደርጉ የሚችሏቸው ነገሮች ይኖር ይሆን? በሶስቱም ውስጥ የህጉንም አፈጻጸም እያዛመድሽ ብታስረጅ።
ጥሩ ጥያቄ ነው በጣም። መጀመሪያ አንደኛው ደስ የሚለው መቼም ፕሬዚደንቱ ትራምፕ ቢሆንም ባይሆንም በአሜሪካን አገር ግን ህገ መንግስት አሁንም ስላለ ደስ ይለናል። እንደገና በአሜሪካን ፍርድ ቤቶች ስላሉ ደስ ይለናል። ማንኛውም ነገር አግባብ ያለው ፕሮሰስ ስለሚኖረው ደስ ይለናል። እና ምንድን ነው አንደኛ ማንኛውም ሰው ለሚጠየቀው ጥያቄ ዝም ማለት ወይንም ያለመመብት አለ። ለምሳሌ ፖሊስ ቢያቆመው አንድ ሰው መንገድ ላይ ስምህ ማን ነው የሚለው ጥያቄ ለስሙ መልስ ነው እንጂ ከዛ በተረፈ ማንኛውንም አይነት ነገር መናገር አያስፈልገውም፣ የለበትም፣ አይገደድም።
መብት አለው ያለመመለስ
መብት አለው። ማድረግ ያለበት ስሙን መናገር ብቻ ነው። አንደኛ ይሄ ነገር በጣም አሳሳቢ ነው። ለምን እኛ ሁልጊዜ ምናልባት ባህሪያችንም ሊሆን ይችላል መናገር እንወዳለን። ምናልባት ከመናገር ብዛት የምናመልጥ የሚመስለን ነገር አለ። እሱ ደግሞ አስቸጋሪ ነው። ሐሰት የሆነ ነገር ሊናገር ይችላል። ያ ደግሞ ራሱን የቻለ ችግር ሊያመጣ ይችላል። ስለዚህ የመጀመሪያው ነገር አንድ ሰው ማወቅ ያለበት ከስሙ በስተቀር ምንም አይነት መረጃ መስጠት ኃላፊነት የለበትም። አንደኛ። ሁለተኛ አንድ ሰው ወደ ቤቱ ቢመጣ ለምሳሌ የኢሚግሬሽን ፖሊሶች ቢመጡ ቤቱን ቢያንኳኩ ህጋዊ የሆነ በፍርድ ቤት የተፈረመ ትዕዛዝ ወይንም ዋረንት ከሌለው በስተቀር እዛ ቤት ውስጥ የመግባት መብት የለው። ያ ሰው በሩን መክፈት የለበትም። ስለዚህ አንድ ሰው በሩን አንኳኮ ፖሊስ ነኝ ወይንም አይስ ነኝ ብሎ ቢል ለዛ መልስ ዋረንት አለ የሚለው ነው።
የፍርድ ቤት መጥሪያ አለ ወይ?
አዎ፣ በፍርድ ቤት ሁለት አይነት መጥሪያ አለ። በዳኛ የተፈረመ መጥሪያ መሆን አለበት እና ያ አለ ወይ ብሎ መጠየቅ አለበት። አለኝ ካለ በበሩ ስር ሊያሳልፍ ይችላል ወይንም በመስኮት ቀዳዳ ሊያሳልፍ ይችላል። ያንን አይቶ ያ ትዕዛዝ ትክክለኛ ከሆነ ብቻ ነው ያንን በር መክፈት ኃላፊነት ያለበት። ሶስተኛው ከዛ ጋራ ተያይዞ ምንድን ነው ያለበት? አሁን ለምሳሌ መንገድ ላይ ያስቆመዋል እንበል። ስምህ ማነው? ስሙን ይናገራል። ከዛ በኋላ ሌላ ጥያቄ ሲጠይቀው እኔ ከዚህ በኋላ ጥያቄ መመለስ አልፈልግም፣ ያለመናገር መፍትሄን እዚህ ላይ እገልጻለሁ ይልና ከዛ በኋላ ዋራንት አለህ ይለዋል። የፍርድ ቤት መጥሪያ ይዘሃል አልያስ? እንግዲያው በእስር ላይ ነኝ አስረኸኛል አላሰርኩም ካለው ያንን ሰው ጥሎ መሄድ ይችላል። በአብዛኛው ችግር የሚመጣው ሰዎች ከሚናገሩት ነገር ነው። ማስረጃነት ሆኖ ራሳቸው ላይ መልሶ የሚጎዳቸው ይሄ ነገር ነው። ስለዚህ ይሄንን ነገር ሁላችንም ማሳሰቢያ መያዝ አለብን። አንደኛ። ሁለተኛ ነገር ሰው በእንትን ላይ ለምሳሌ ህጋዊ መብት ያለው እዚህ ሀገር ለምሳሌ ቋሚ መኖሪያ መብት ፍቃድ ቢሆን ወይንም ጥገኝነት ካመለከተ ያመለከተበትን ያችን ትንሿን ወረቀት ወይንም የስራ ፍቃዱን ወይንም ህጋዊ መሆኑን የሚገልጽ ነገር ካለው ያንን ይያዝ። ይሄ ሁለተኛ ነገር ነው። ሶስተኛ እና እንግዲህ ዋናው በዚህ ውስጥ እኔ የማየው ትልቁ ነገር ብዙ ሰዎች ጉዳያቸው ያልተሳካበት ምክንያት ብዙ ነገር ሊሆን ይችላል። እንደገና ከመጡበት ሀገር ጥገኝነት ከጠየቁበት ሀገር አዲስ የሆነ ማስረጃ ወይንም አዲስ የሆነ የሀገር ለውጥ ወይንም አዲስ የሆነ እነሱን የሚመለከት ነገሮች ተፈጥረው ሊሆን ይችላሉ። የጥገኝነት ጥያቄያቸውን ሊያሻሽሉበት የሚችሉ እነኝን ሁሉ ነገሮች ሊያውቁ የሚችሉት የሚያውቅ ጠበቃ ጋራ ቁጭ ብለው ጉዳያቸውን ሲያዩ ነው። ስለዚህ ጠበቃ ከመቼውም ጊዜ የበለጠ አስፈላጊ የሆነበት ጊዜ አሁን ነው። ለምን? ጠበቃ ብቻ ነው ትክክለኛ የሆነ በሚስጥራዊ አይነት መልክ ማለትም በባለ ጉዳይና በጠበቃ መካከል ያለው ግንኙነት ሁሌ ሚስጥራዊ ስለሚሆን ያላቸውን የህይወት ታሪካቸውን በሙሉ ገጠመኞቻቸውን በሙሉ እነሱን ሊመለከት የሚችሉ ነገሮችን በሙሉ አይቶ ምናልባት ጉዳዮችን እንደገና ሊያስከፍት በሌላ አይነት መንገድ ሊያመጣ የሚችል እንዲህ አይነት ነገሮችን ሊያደርግ የሚችል ጠበቃ ስለሆነ ይህንን እንዲያደርጉ ነው። እነኚህ ነገሮች ናቸው እንግዲህ እኔ ዋነኛ ብዬ የማስባቸው።
መልካም። ፍጹም፣ ወደ አንተ ልሻገር ነው። በእኔ ያልተገለጹና ቀደም ብሎ ለተነሳው ጥያቄ መታከል አለባቸው የምትላቸውን ጭብጦች አንድ፣ ይሄ ጉዳይ የሚያሳስበው ቀደም ብላችሁ በዘረዘራችኋቸው ምክንያቶች አዲሱ የፕሬዚዳንቱ ትእዛዝ ተፈጻሚነት ሊኖረውና ችግር ላይ ሊጥለኝ ይችላል ወይ ቤተሰቤን ወይ የቤተሰቤን አባል ብሎ ያሰበ ሰው ወደ ህግ አማካሪ ሲሄድ በምን መልኩ መዘጋጀት አለበት? ምን አይነት መረጃዎችን ማዘጋጀቱ ለባለሙያው ይረዳል? ምን አይነት ነገሮችን አስቀድሞስ ማድረግ ይቻላል? አሁን በየሚ የተገለጸው አይነት ከህግ አስፈጻሚ አካላት ጋር የመፋጠጡና ችግር ውስጥ የመግባቱ ሁኔታ ከመፈጠሩ በፊት ሊደረጉ የሚችሉ ነገሮችስ ይኖሩ ይሆን?
በዩናይትድ ስቴትስ ኢሚግሬሽን ፖሊሲ የመጡ ያሉና የመጡ ይሆናል የተባሉ ለውጦች ዙሪያ ተከታታይ ውይይቶች
በልዩ ፕሮግራሞቻችን ይቀጥላሉ።
በትውልድ ሳይሆን በምርጫ ኢትዮጵያዊ የሆኑት
ኢትዮጵያን መማር ወይም ማጥናት መጻፍና መኖር የህይወት ዘይቤና መንገዳቸው ትልቅ አካል ነበር።
የታሪክ አጥኚው ታሪክ ነው።
በቅርቡ ከዚህ ዓለም በሞት የተለዩትን የፕሮፌሰር ሪቻርድ ፓንክስትን ህይወትና ስራ ለመዘከር
በቀደመው የራዲዮ መጽሔት ቅንብራችን ከሶስት እንግዶች ጋር የጀመርነውን ውይይት ለዛሬ ነበርና በቀጠሮ ያሳደርነው።
ቀጠሮው ተከብሮ የእንግዶችንም ድምፅ ይዘን ቀርበናል።
ከልጅነት እስከ እውቀት ያሳለፉት ህይወት የኢትዮጵያን ታሪክ ያቀፈ ለተከተሏቸውም ታላቅ አርአያነት ያለው የዕድሜ ልክ ጉዞ ነው።
ተወያይ እንግዶቻችንን እናስታውሳችሁ። እንግዶቻችን የአዲስ አበባ ዩኒቨርሲቲው የቀድሞ የታሪክ መምህር የዛሬው ፕሮፌሰር ኤሜሪተስ ሽፈራው በቀለ፣ የቀድሞ የሥነ ሰው ጥናት መምህሩ ዶክተር አሉላ ፓንክረስት እና የፀሐይ አሳታሚ ዋና ሥራ አስኪያጅ አቶ ኤልያስ ወንድሙ ናቸው። ወደ ውይይቱ እንዝለቅ። ፕሮፌሰር ሽፈራው ለእርስዎ በወረወርኩት የመጨረሻ ጥያቄ ነበር ውይይታችን የገታ ነው። በርካታ የህትመት ስራዎች ያሏቸውና ከመጽሐፍ ውጭም በኢትዮጵያ ጥናት መጽሔት ጭምር ብዙ ስራዎችን አቅርበዋልና ስለ ጥናት ስራዎቻቸው ይነሳል። ይሁንና ጥናት ብቻ ሳይሆን የቀዳሚ ምንጭ አያያዝን በተመለከተ የጥናትና ምርምር ስራዎችን ወይንም ደግሞ ለዚያ ሊሆኑ የሚችሉ መረጃዎችን አሰባሰብም ላይ ትልቅ ሚና እንደነበራቸው ይነገራል። እንደ ጥናት ባለሙያ እርሶ በተሻለ አይን ሊያዩት የሚችሉትን ሐሳብ ነው። በጥናት መስክ ለተሰማሩም የበለጠ ጥናት እንዲደረግባቸው ጭምር የሳቸውን ጥናት ለህትመት ማብቃት ብቻ ሳይሆን ሌሎች ጥናት የሚያጠኑበትንም መንገድ በር መክፈት ፈርቀዳጅነታቸውም ይነገራልና ትንሽ ብርሃን ቢፈነጥቁ ፕሮፌሰር ሽፈራው።
መጀመሪያ ላነሳ መፈልገው ፈርቀዳጅነታቸው በስፋት እንደተባለው ዶክተር አሉላም እንዳለው አንተም እንዳልከው ስፋት ያለው ስራ ነው የሰሩት። የሸፈኑትም ፔሪድ ከአክሱም አንስቶ እስከ ዛሬ ድረስ ነው። ስለዚህ ያሳተሙትም በጣም ብዙ ነው። በተለይ መጣጥፎች እጅግ በጣም ብዙ ነው ያሳተሙትና ከዚህ ከስፋቱ ግን ጎልቶ መውጣት ያለበት ፈርቀዳጅነቱ የመጀመሪያው መሆናቸው ነው። ቅድም አንተም እንዳልከው የኢኮኖሚ ታሪክን በሚመለከት ያደረጉት አስተዋጽኦ ከዚህ በፊት ተጠቅሷል። እውነት ነው በኢኮኖሚ ላይ በጣም ብዙ ጽፈዋል። እሱን መድገም የሚያስፈልግ አይመስለኝም። ግን ሌሎች እንደዚሁ ከዛ በፊት ተነክተው ማያውቁ ለምርምር መነሻ የሚሆኑ በብዙ ጉዳዮች ላይ በስፋት ጽፈዋል። አንተም እንዳልከው አሁን ሕክምና፣ በሽታ፣ ድርቅ፣ ወረርሽኝ ላይ በስፋት ጽፈዋል። በዛ ጊዜ ብዙም ይጻፍበታል ተብሎ የማይገመቱ ጉዳዮች ላይ ጽፈዋል። ለምሳሌ የህዝብ ብዛት በሚመለከት ወደኋላ ሄደው የተቻለውን ያህል ግምቶች በማሰባሰብ የኢትዮጵያን የህዝብ ብዛት ለማቅረብ ሞክረዋል እና እንደ ትራንስፖርት፣ የጦር መሳሪያ፣ ኢትዮጵያ ውስጥ የመጡ የውጭ ሰዎች፣ አርመኖች፣ ህንዶች፣ ግሪኮች፣ የመኖች ምንም ሳይቀር ለመሸፈን ሞክረዋል። ከኢትዮጵያ ጋር ግንኙነት ያላቸው ሀገሮች ለምሳሌ እንደ ህንድ፣ አሁን እሳቸው ናቸው በባርነት ከኢትዮጵያ ሄደው ተሸጠው ህንድ ሀገር እዛ ተዋጊው ክፍል የሰራዊቱ ክፍል አባል ሆነው በኋላ እስትን ይዘው ስርወ መንግስት እስከ ማቋቋም የደረሱ ሰዎች እንደነበሩ ሁሉ ለመጀመሪያ ጊዜ ያሳወቁን እሳቸው ናቸው። ሌላም የተለያዩ ኢትዮጵያን ማህበረሰቦች፣ ጎሳዎች፣ ብሔረሰቦች ሁሉ በስፋት አጥንተዋል። ይሄ አንዱ ያልተነካ እና ግንባር ቀደም ሆነው የሰሩትና ለማንኛውም ምርምር መነሻ የሚሆን ነው እና ምሁራን ሁሉ እሳቸውን በዚህ ይጠቅሳሉ። ምክንያቱም ከዛ ነው የሚጀመረው። ግን ደግሞ ሌላ አንድ ነገር አላቸው በስፋት የሰሩበትና በስፋት በመስራታቸውም ሊመሰገኑበት የሚገባ የገነኑ ትላልቅ ርዕሰ ጉዳዮች ሳይሆኑ አነስተኛ ርዕሰ ጉዳዮች ተብለው የሚገመቱ ግን ትልቁን ስዕል ለማግኘት የሚረዱ
ምሳሌ እስቱን እስኪ ፕሮፌሰር ሽፈራው።
ለምሳሌ አሁን ስለ ድንኳን፣ የነገስታት ድንኳን፣ የመሳፍንት ድንኳን እንዴት እንደሚሰራ፣ ስለ ድንኳን ሊኖር የሚችለውን ሁሉ ያለ የሌለውን ምንጭ አሰባስበው ስለ ጨዋታዎች አሁን የሰንጠረዥ ጨዋታ፣ የመኳንንት ልጆች፣ የመሳፍንት ልጆች ይጫወታሉ፣ የገበሬም ልጆች ይጫወታሉ። ለምሳሌ የገበሬ ኑሮ ምን እንደሚመስል የዛሬ 300 ዓመት፣ የዛሬ 400 የዝሆንን በሚመለከት ለምሳሌ ለመጥቀስ ነው አንድ ታሪክ በሚመለከት እንደዚህ ገነው የሚወጡ ጉዳዮች ናቸው አይባልም። እንደዚህ እንደ በሽታ ወይ እንደ ትልቁ ረሃብ ወይ እንደ ትልቅ ወረርሽኝ ወይ እንደ ትልቅ ድርቅ ወይ እንደ ገንዘብ ታሪክ ወይ ምናምን ሳይሆን አነስተኛ ቦታ ይሰጣቸዋል፣ ግን የበለጠውን ትልቁን ስዕል ለመረዳት ይረዱናል። አሁን ድንኳን ብዙ ጥቅም ያለው ጥናት ነው። አንድ ሌላ ብሰጥ ለምሳሌ ጥሬ ስጋ ኢትዮጵያ ውስጥ ይበላል፣ የበሬ ስጋ። ግን የበሬ ስጋ ሲበላ ለእያንዳንዱ ብልት ልዩ ልዩ ግምት አለ። ለመኳንት ለመሳፍንት የሚቀርብ አለ፣ ትልቅ ግብዣ ላይ፣ ግብር ላይ ለድሃ የሚቀርብ አለ። ይሄ እስከ አፄ ኃይለ ሥላሴ ዘመን ድረስ መጥቷል እና ይታወቃል። ነገር ግን ወደ ኋላ ሄደው ይህንን በሚመለከት አንድ ጥሩ መጣጥፍ መጽሐፋቸው እና ይሄ ለምሳሌ ማህበራዊ መዋቅሩን ለመረዳት የሚጠቅም ነው እና አንደኛ በትልልቅ ማህበረሰባዊ ጉዳዮች ላይ የሕክምና፣ የጂኦግራፊ፣ ባህል ጉዳዮች ላይ የሰሯቸው ትልልቅ ስራዎች፣ ሁለተኛ ደግሞ ትንሽ የሚመስሉ ግን ትልቁን ስዕል ለማጠናቀር የሚረዱ ናቸው። ለምሳሌ ቴዎድሮስ አሸን ክታብ ላይ ጽፈዋል። ያ አሸን ክታብ በኋላ ተመልሶ ከእንግሊዝ ሀገር መጣ። እንደዚህ እንደዚህ አይነት ትንንሾች ነገሮች ላይ በሁለተኛ ደረጃ ጽፈዋል።
ፕሮፌሰር ሽፈራው ሌሎችስ እንዲሁ ያልተለመዱ በወትሮው ብዙ ተገፍቶ መጠነ ሰፊ ጥናት የማይደረግባቸው ነገር ግን ፕሮፌሰር ፓንክረስት ሰፊ ጥናት ያደረጉባቸው ርዕሰ ጉዳዮች ይኖር ይሆን? ምሳሌዎች ቢሰጡን።
ለምሳሌ የስዕል ታሪክ፣ የጦር መሳሪያዎች ታሪክ፣ የወታደር ታሪክ፣ እነዚህ ላይ ሌሎች ምሁራንም ቢጽፉ እሳቸው ከልዩ ልዩ ገጽታ እያዩ ጽፈዋል። ስለዚህ አሁን እውነትም ዶክተር አሉላ እንዳለው እሳቸው የሚከተሉት የአቀራረብ ስነ ዘዴ ያለውን ማስረጃ ሰብስቦ ለምርምር መነሻ ማድረግ ላይ ነው። እንጂ ትንታኔና ቲዮሪ ማውጣት ላይ አይደለም። በዚህም የተነሳ አንዳንድ ምሁራን ይተቻቸዋል። ዝም ብሎ ምንጮቹን ያቀርባል ሪቻርድ ፓንክረስት እያሉ። ግን እነዛው ምሁራን በሚቀጥለው ጽሑፋቸው ወደ እሳቸው ጽሑፍ ሲሄዱ ይገኛሉ። እና በማንም ኢትዮጵያን የሚያጠና ሰው ጽሑፎች ስናይ የሪቻርድ ፓንክረስት ጽሑፍ ሲጠቀስ ሲያገለግል እናያለን። በተለይ በተለይ ግን በማማከር ስራ ላይ ያለ መምህር የድህረ ምረቃ ተማሪዎችን በማስተርስ ደረጃ በዶክትሬት ደረጃ ቲሲሳቸው እንዲጽፉ የሴሚናር ወረቀቶቻቸው እንዲጽፉ በማማከር ደግሞ ርዕስ እንዲመርጡ ይሄ አይነት ስራ አድካሚ ስራ ነው እና ለሱ ትልቅ መነሻ የሚሆነው የሪቻርድ ፓንክረስት የሪቻርድ ስራ ነው። በዚህ በኩል ብዙ መምህራን የሚወዱት የሚያደንቁት ይመስለኛል። ተማሪው በዚህ ጉዳይ ላይ ለመስራት ከፈለገ መነሻ አድርጎ ሊያነብ የሚገባው ሪቻርድ ከጻፋቸው ጽሑፎች ውስጥ ብዙ ይገኛል። ስለዚህ በዚህ አይነት ስናየው ትልቅ አስተዋጽኦ ያደረጉ ትልቅ ምሁር ናቸው። አንደኛ ብዛቱ አንድ ጊዜ አንድ ሪቪው ላይ ለመጻፍ ፈልጌ ቁጥሩን ለማሟላት አልቻልኩም። ምክንያቱም እሳቸውም ባለቤታቸውም ወይዘሮ ሪታ ሙሉ እንትኑ የላቸውም። ስለዚህ ልጽፍ አልቻልኩም እና በጽሑፍ ብዛት የሚወዳደራቸው ሰው የለም። ሁለተኛ ምሁር የለም፣ ሌላ ሊቅ የለም። ብዙ ሊቃውንት አሉን በጣም የሚከበሩ፣ ግን የእሳቸው ብዛቱ በጣም በጣም የላቀ ነው። ሁለተኛ ደግሞ ይሄ ፈርቀዳጅነታቸው። ሶስተኛ ዶክተር አሉላ እንዳለው በሱ ብቻ ሳይረኩ ስፋት ላለው የሀገሪቱ ህብረተሰብ ደግሞ ጨምቀው በጋዜጣዎች በመጽሔቶች እየጻፉ በነዛው በተለያዩ ጉዳዮች ላይ ያቀርባሉ። ለምሳሌ ለኢትዮጵያ አየር መንገድ ይጽፉ ነበር። አዲስ ትሪቢዩን ለብዙ አመት ጽፈው አዘጋጁ አቶ ታምራት በቀለ ሲነግረኝ አንዱ የእሱን ጋዜጣ ተወዳጅ የሚያደርግለት የእሳቸው ጽሁፎች ነበሩ በየሳምንቱ የሚወጡት። አዲስ ትሪቢዩን ብቻ ሳይሆን ካፒታል የሚባልም ጋዜጣ ላይ ልክ እንደዚሁ እና ሌሎችም ጋዜጦች ላይ እድል ባገኙ ቁጥር ያቀርቡ ነበረ። ያ በምሁራን ውስጥ ደረጃ በሳይንሳዊ መጽሔቶች በሳይንሳዊ መጽሐፍት ላይ ለተወሰኑ አንባቢዎች ለምሁራን እንደሚሆን ተጽፈው የሚቀርቡትን ስራዎች ያንን ጨምቀው በጣም በቀላል አድርገው የማቅረብም ችሎታ ነበራቸው። ስለዚህ በጣም በስፋት ልናደንቃቸው የሚገባ ምሁር ናቸው፣ ሊቅ ናቸው። የማይነሳ ደግሞ ሌላ ገጽታ አለ።
አሁን ሌላውን ገጽታ የእውቁን የታሪክ ሰውና የኢትዮጵያ ወዳጅ ፕሮፌሰር ሪቻርድ ፓንክረስትን ሌሎች ታሪኮች ለሌላ ቀን እናሳድር ነው። በድረ ገጻችን ላይ ግን ረዘም ያለውን ውይይት ሙሉ ክፍል ቀድመን እናስቀምጣለን። ለአሁኑ እንግዶቻችንን ፕሮፌሰር ሽፈራው በቀለን፣ ዶክተር አሉላ ፓንክረስትንና የፀሐይ አሳታሚውን አቶ ኤልያስ ወንድሙን ለጊዜያቸው እናመሰግናለን። እግዜር ይስጥልን። ወደ ማጠቃለያችን እየገሰገስን ነው። አዲሱ
አዎ፣ ለምሽቱ ያልነውን በዚሁ ልንቋጭ ነው። የቀረን
እስከ ማጠቃለያ ዜናው የሚያዳርሰን ይህ የጀመርነው የሄለን በርሄ ዜማ ይሆናል።
እንደምናመሻችሁ አድማጮቻችን፣ አሁን የዜና ማጠቃለያ ይነበባል። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ለፕሬዚዳንትነት ይወዳደሩ በነበረበት ወቅት የትራምፕ ታወር ስልኮቼ ለስለላ ተጠልፈው ነበር ሲሉ ላሰሙት ክስ እስከ ነገ ሰኞ ባለው ጊዜ ማስረጃ እንዲያቀርቡ ጥሪ አድርገዋል። እስካሁን ባለው ጊዜ መሰረት የሌለው ክስ ተብሏል። የቀድሞ ፕሬዚደንት ባራክ ኦባማ በትራምፕ ታወር ያሉት ስልኮችን ጠልፈው ለስለላ እንዲካሄድባቸው አድርገዋል ሲሉ ፕሬዚደንቱ ከአንድ ሳምንት በፊት በትዊተር ባስተላለፉት መልእክት መክሰሳቸው ይታወቃል። የካሊፎርኒያ ክፍለ ግዛት ተወካይ ሪፑብሊካዊ የሕግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ ሊቀመንበር ዴቭ ናንስ እና ዴሞክራቱ የኮሚቴው አባል አዳም ሼፍ ትራምፕ ለክሳቸው ማስረጃ እንዲያቀርቡ የሚጠይቅ ደብዳቤ ልከውላቸዋል። የኦባማ ቃል አቀባይ የትራምፕ ክስ መሰረት የለውም የሚል ምላሽ ሰጥቷል። የዩናይትድ ስቴትስ ፕሬዚደንት የማንም ሰው ስልክ እንዲጠለፍ ለማዘዝ አይችልም። የፌዴራል ዳኛ እንዲያጸድቀው ያስፈልጋል። የአንድ ዜጋ የስልክ መስመር እንዲጠለፍ ያስፈልገበትን ነገር የሚያረጋግጥ ምክንያታዊ የሆነ መሰረት እንዲኖር ያስፈልጋል።
يا
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን። ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.